የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ሐሙስ ጥር 23 2011 ዓ.ም ተመረጥ ምሽት ዝግጅቶችን ይዤ አብራችሁ የማመሸው ጽዮን ግርማ ነኝ። ከጅቡቲ ወደ የመን በመጓዝ ላይ የነበሩ ሁለት ጀልባዎች ተገልብጠው እስካሁን 52 ሰዎች መሞታቸው ተገለጸ። በዜና ዘገባችን ዝርዝሩን ይዘን እንመለሳለን። የሀገር ሽማግሌዎች ሰላም ለማስፈን በይርጋለም ተሰባስበዋል።
እንደ ድሮ ደም እየተፋሰሰ ሳይሆን ሰላማዊ ጥያቄ እንደመሆኑ መጠን የተቀመጠ ህግ አለ። ስለዚህ በዛ አቋያ መልሱ መመለስ አለበት።
የዚህም ዝርዝር ዘገባ ይኖረናል። አንድ ካንሰር ጨረር ማከሚያ ማዕከል ለ100 ሚሊዮን ከዚህ ቀደም ስለ ካንሰር ህክምና ችግር ያጠናቀረው ዘገባ አለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠርላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። በመግቢያ ችን ላይ ወደ አስተዋወቅ ነው ቀዳሚው ዜናችን እናልፋለን። ጅቡቲ ባህር ጠረፍ አቅራቢያ አደም ባህረ ሰላጤ ውስጥ ከትላንት በስቲያ ተገልብጠው ከ50 በላይ ሰው ከመተባቸው ሁለት ጀልባዎች የተረፉ ካሉ ለመፈለግ የተሰማሩ አሳሽ ቡድኖች ዛሬም ውሃው ላይ ተሰማርተው ውለዋል። በሁለት ጀልባዎች ላይ ተሳፍረው ከነበሩት መካከል በደረሰው አደጋ 52 ሰው መሞቱ ተረጋግጧል። 16 ሰዎች በህይወት የተረፉ ሲሆን ሌሎች በአስሮች የሚቆጠሩ ደብዛ እስካሁን አልተገኘም። ከተረፉት መካከል አንዱ ሊድ መሐመድ ባዳል እንደሚሉት አንድ አሸጋጋሪ ሰው ያገኘው ከታጁራ ተነስቶ በእግሩ ኦቦክ የሚባለው ቦታ ከደረሰ በኋላ ነው። ከዚያም አሸጋጋሪው ከሌሎች ፍልሰተኞች ጋር ቀላቅሎ ወደ ባህሩ ዳርቻ እንደወሰዳቸውና ጀልባይቱ ላይ እንደተሳፈሩ ተናግሯል። እርሱ በወጣበት አንዲቱ ጀልባ ላይ ብቻ 85 ሰው እንደነበረባት ገልጾ ባህሩ ላይ ለጥቂት ደቂቃዎች ከተጓዙ በኋላ የጀልባይቱ ሞተር መበላሸቱንና የተጓዙ የነበረው ሰዎች ዘሎ መውጣቱን ከዚያም ጀልባዋ መገልበጧን ተናግሯል። ሁለቱ ጀልባዎች ላይ ወደ የመን ለማቋረጥ የተሳፈሩት 130 ሰዎች እንደነበሩ ዓለም አቀፉ የፍልሰት ድርጅት አይኦኤም የተረፉት ፍልሰተኞች የሰጡትን ቃል ጠቅሶ አመልክቷል። በወቅቱ በነበሩት ከባድ ነፋስና ዝናብ ምክንያት የሳይነስ አንዳልቀረና ጀልባውን መገልበጡን አይወይም አክሎ ጠቁሟል። ከጀልባዎቹ የተነሱት ሰዎች ከጀልባዎቹ የተገለበጡት ሰዎች መካከል ኢትዮጵያውያን እንዳሉበት መረጃ እንደወጣና ከዚያም ከኢትዮጵያውያን መኖራቸው ስለተረጋገጠ ሁኔታውን ለማጣራት ጅቡቲ የሚገኘው የኢትዮጵያ ኤምባሲ የሚስዮን ሰራተኞች ወደ ስፍራው መላካቸው ታውቋል። ከአደጋው የተረፉት ኦቦክ በተባለች ቦታ እንደሚገኙም ዓለም አቀፉ የስደተኞች ድርጅት መጠለያ እንዳሉ አስታውቋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከሜክሲኮ ጋር በሚዋሰነው ድንበር ላይ ግንብ ለመገንባት ያላቸውን ቁርኝት ዛሬ በአዲስ መልክ አጠናቅረውታል። የሀገሪቱ ምክር ቤት ለግንቡ የሚሆን በጀት ባይመድብላቸውም እንኳን በሆነው መንገድም ቢሆን ይገነባል ብለዋል። ትራምፕ በትዊተር ገጻቸው ላይ አከታትለው እንደጻፉት በምክር ቤታዊ ኮሚቴ ለድንበር ጸጥታ ገንዘብ ለመመደብ ጥረት የሚያደርጉት ሪፐብሊካውያን ጊዜያቸውን እያጠፉ ነው፣ ምክንያቱም ካራቫኖች ወይም ብዛት ያላቸው ፍልሰተኞች ወደ ዩናይትድ ስቴትስ እየጎረፉ መሆናቸውን የሚያሳይ ማስረጃ ያለ ቢሆንም ዴሞክራቶች እጅግ አስፈላጊ ለሆነው ግንብ ባጀት አይመድቡም ብለዋል። ሆኖም አታስቡ፣ ግንቡ እንደሆነ እየተገነባ ነው፣ ብዙም እርዳታ አልጠብቅም ሲሉ ሪፐብሊካውያንን አጽናንተዋል። የቬንዙዌላ የተቋሙ መሪ ሁዋን ጊዲዮ የሀገሪቱን ፕሬዚዳንት ኒኮላስ ማድሮን ከስልጣን አስወግደው በደቡባዊቷ አሜሪካ ሀገር ዴሞክራሲን ለማስፈን በማደርገው ጥረት ዓለም አቀፍ ማህበረሰብ እንዲደግፈኝ ጥሪ አደርጋለሁ ብለዋል። ተቃዋሚዎች በሚበዙበት በዚህ ብሔራዊ ሸንጎ መሪ የሆኑት ጊዲዮ ባለፈው ሳምንት የሀገሪቱ ፕሬዚዳንት ነኝ ማለት ራሳቸውን ሰይመዋል። አዲሱ የማሌዥያ ንጉስ ዛሬ በተደረገው የንግስና ስነ ስርዓት በትረስልጣኑን በኦፊሻላዊ መንገድ ተረክበዋል። ሱልጣን አንዱላህ ሱልጣን አህመድ ሼህ ኳማላ ላፑር በሚገኘው ብሔራዊ ቤተ መንግስት 16ኛው የሀገሪቱ ንጉስ ሆነው ተሰይመዋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር። Gabina VOA. Let's cross boundaries together.
ወደ መጀመሪያው ዘገባችን እናልፋለን።
የሀገር ሽማግሌዎች የሃይማኖት አባቶችና ወጣቶች በተገኙበት የሰላም ኮንፈረንስ በይርጋለም ከተማ ተካሂዷል። ወጣቶች ጥያቄያቸው ምላሽ እስኪያገኝ ድረስ የሲዳማ ሐላሌ ባህላዊ ስርዓት ተከትለው በሰላማዊ መንገድ እንዲጠይቁ የሲዳማ ሀገር ሽማግሌዎች አሳስበዋል። እጅቶች ወይም የሲዳማ ወጣቶችና ሀገር ሽማግሌዎች የጋራ የሰላም ኮንፈረንስ ማካሄድ ከጀመሩ በኋላ ለውጥ መታየቱን የክልሉ ፕሬዝዳንት አቶ ሚሊዮን ማቴዎስ አስተውቀዋል። እጅቶች የሲዳማ የክልልነትን ጥያቄ የሚረጋግጥበትን ህዝብ ውሳኔ እንደሚያስፈጽም የክልሉ ምክር ቤት ለምርጫ ኮሚሽን ቢያስተውቅም ዘግይቷል ሲሉ ቅሬታቸውን አሰምተዋል። ዮናታን ዘብዲዮስ ተከታዩን ሪፖርት ልኮልናል።
በይርጋለም ከተማ በተካሄደው የሰላም ኮንፈረንስ ከዳሌ ከሎካባያም ከወንሾና ከይርጋለም ከተማ መስተዳድር በሺዎች የሚቆጠሩ ወጣቶችና የአገር ሽማግሌዎች ተሳትፈዋል። በዚህ የሰላም ኮንፈረንስ ላይ እጀቶችና የአገር ሽማግሌዎች በሰላምና በጸጥታ ጉዳይ ዙሪያ በጥልቀት መምከራቸውን ከወንሾ ወረዳ የተሳተፈው ወጣት ከበደ በጠነ ተናግሯል። በዞኑ የሚኖረው የተለያየ ብሔር መሆኑን ተናግሮ አሁንም የምንፈልገው እንደ ወትሮ በባህላችን መሰረት በሰላምና በአብሮነት መኖር ነው ብሏል ወጣት ከበደም።
በአጠቃላይ የኢትዮጵያ ከተማና ብሔረሰብ ከውስጣችን ገብቶ በወንድማማችነት ለመኖር ነው የምንፈልገው።
የሰላም ኮንፈረንሱም አንድነት ለመፍጠርና ህገ መንግስታዊ ጥያቄያችን ቶሎ እንዲፈታ ግፊት ለማድረግ ያስችላል ያለችው ወጣት ሰልጎ ግርማ ነችም። የሲዳማ የክልልነት ጥያቄ ብዙ መሰዋዕትነት የተከፈለበት መሆኑን ገልጻ በዚህ ሂደት ውስጥ አላግባብ የጸጥታ ችግር እንዳይፈጠር ሁሉም ሰላም የማስከበር ሚና መወጣት አለበት ነው ያለችው።
ሲዳማ ሁሌም ጥያቄ ይጠይቃል። 27 አመት ሙሉ ደግሞ በአቅጣጫ የተጠራ ነው ወራዳል በደቡብ ያም እየታፈነ ነው። ሁሌ ሲጠይቅ ወይ ጠያቂው ይገደላል ወይ ሆነ ነገር ይደረጋል። ብቻ ወጣቱ በጣም ስለ ክልል ጥያቄ ብዙ ወጣት ሞቷል። ሲዳማ ብቻ ሳይሆን ሙሉ ኢትዮጵያ ያቃል ብዬ አስባለሁ። ስለዚህ ይሄ ነገር እንደ ድሮ ደም እየተፋሰሰ ሳይሆን ሰላማዊ ጥያቄ እንደ መሆኑ መጠን የተቀመጠ ህግ አለ። ስለዚህ በዛ አቋያ መልሱ መመለስ አለበት። የግድ ሲዳማና እጅቶ መሆን አይጠበቅብንም ሰላም ለማስከበር እጥዋ። ስለዚህ ሴትም ጨምሮ ሰላምን ማስከበር በዛ ስምንትን የሚለው ከህግ አቋያ መቀጣት ያለበትን ሰው እንዲቀጣ እንላለን።
የእጅቶ አባልና አክቲቪስት ወጣት ቻሪኮ ለማ የሲዳማ ወጣትና ህዝብ ፍላጎት በዞንም ሆነ በሐዋሳ እንዲሁም በሁሉም ከተሞች ከሌሎች የክልሉ ብሔር ብሔረሰቦችና ከኢትዮጵያ ህዝቦች ጋር አብሮ በመኖር መለወጥ እንደሆነ ተናግሯል። ውጣልኝ አትምጣብኝ የሚል ሳይሆን ሁሉንም ማህበረሰብ አቅፎ የሚይዝ ክልል ነው መመስረት የምንፈልገው ብሏል። መልማትም ማደግም እንደሆነ የሚቻለው እንደዚህ ሲሆን ነው ብሏል።
እውነቱን ለመናገር አሁን ሐዋሳ ሌላ ብሔረሰብን የሚያሸማቀቅ አመለካከት ወይም አካሄድ እውነት ለሲዳማ ህዝብ ተብሎ ነው ወይ ብለን እንጠይቅ። ፖለቲካሊ ስንሰራ በምንም መልኩ የሲዳማ የሚጠቅም አይደለም። ምክንያቱም ለሲዳማ ህዝብ የሚጠቀመው ሐዋሳ ስታድግ ነው። ሐዋሳ ከተማ ውስጥ ያለ ንግድ እንቅስቃሴ ሲበረታታ ነው። እንኳን አይደለም የሐዋሳ ከተማ ነዋሪ ፈረንጅ ቱሪስት እንዲመጣልን ነው እኛ እየሰራን ያለነው። ቱሪስት እንዲመጣልን እየሰራን አጠገባችን ያለን ሰው መክፋት የኛ ባህልም አይደለም የኛ የፖለቲካዊ ጥያቄም አይደለም ማለት ነው።
ህዝብ ውሳኔ እንዲያስፈጽም የክልል ምክር ቤት ለምርጫ ኮሚሽን ቢያስታውቅም ቀኑ መታወቅ ነበረበት፣ ዝግጅት ማድረግ ስለሚያስፈልግም ዘግይቷል ሲል በወጣቶች ዘንድ ያደረውን ቅሬታ ገልጿል።
በአመት ውስጥ ነው ይሄ ጥያቄ መመለስ ያለበት። ያንን ጥያቄ ለመመለስ ግን ሪፈረንደም መካሄድ አለበት። ሪፈረንደም ለማካሄድ የምርጫ ጣቢያዎች ተለይቶ መታወቅ አለባቸው። በእነዚህ ውስጥ ደግሞ የመራጮች ምዝገባ መደረግ አለበት። ከደቡብ ክልል ጋር ያለው ፍቺ በጣም ሰላማዊ በሆነ መልኩ መደረግ አለበት። እነዚህ ሁሉ ነገሮች በጣም ጊዜ የማይጠይቁ ነገሮች ናቸው።
ሽማግሌዎቹ በዞኑ ወቅታዊ ጉዳዮች፣ በዲሞክራሲ መብቶች አያያዝ፣ በመልካም አስተዳደርና በነጻነት ዙሪያ ተወያይቷል። ወጣቶች ያሏቸውን ጥያቄዎች የሲዳማን ባህልና ወግ ተከትለው እንዲጠይቁ መክረዋል። የሲዳማ ሀገር ሽማግሌ የሆኑት የይርጋለም ከተማ ነዋሪ አቶ መኮንን በዋኔም ወጣቶች ጥያቄያቸው ምላሽ እስኪያገኝ ድረስ ዲሞክራሲያዊና ሰላማዊ መንገድ ብቻ መከተል እንዳለባቸው ተናግሯል። የሀገር ሽማግሌዎችም ሰላምን በማስጠበቅ ረገድ የሚጠበቅባቸውን ኃላፊነት መወጣት አለባቸው ያሉት አቶ መኮንን መንግስትም ህግ የማስከበርና የዜጎችን ዲሞክራሲያዊ ጥያቄ ምላሽ እንዲያገኝ ማድረግ አለበት ነው ያሉትም።
ሲዳማ ህዝብ አፍኖ ባህል አለው፣ የሚደማመጥ ነው፣ የሚሰማ ነው። ወጣቱም ሽማግሌው የሚሰማ ስለሆነ ሽማግሌዎች እየተመካከሩ ወጣቱን እየመከሩ በሰላማዊ መንገድ ምላሽ የምናገኝበትን ነው የምንጠይቀው። ሽማግሌው ወጣቱም ዛሬ በዚህ መድረክ በቂ ግንዛቤ አግኝቶ የወጣበት ነው።
የሲዳማ ወጣቶች ወይም እጀቶች ከሲዳማ አገር ሽማግሌዎች ጋር በሰላምና በጸጥታ ጉዳይ መምከር ከጀመሩ የሳምንታት እድሜ ብቻ ቢኖረውም ለውጥ መታየቱን ነው የክልሉ ፕሬዝዳንት አቶ ሚሊዮን ማቴዎስ የተናገሩት።
ትላንት አብሮት የነበረው ጉራጌ፣ ወላይታው፣ አማራው፣ ሌላውን ብሔር በሰላም በውስጡ መኖር የሚችልበትን ሁኔታ መፍጠርና እሱን ማስፋት ዛሬ ላይ አዲስ የምንጀምረው አይደለም። አይደለም ካቦሰክቻችን ጀምሮ የመጣ መልካም እሴት መሆኑን ወጣቱ ትውልድ ተገንዝቦ ከዚህ ለየት ባለ መልኩ የሚሄዱ ነገሮች መኖር እንደሌለባቸው እንደዚህ አይነት የሽማግሌዎች ምክር በጣም ጠቃሚ ሆኖ ነው ያገኘነው። ባለፈው አዋሳ ሲካሄድ አይታችሁ እንደሆነ በከተማ ውስጥ ያለውን አንዳንድ ምልክቶችን ዜጎች ተረጋግተው መኖር የሚችሉበትን ሁኔታ ጫናም ያታድሩ ነገሮችና ምልክቶች ጭምር እንዳይኖሩ ሽማግሌዎችን መክሮ ወጣቶችንም መክሮ አመራሩንም መክሮ ሌላውም ህዝብ ደግሞ አይነሳውን ጥያቄ ተረድቶ ከሱ ጋር በሰላም መኖር የሚችልበትን ሁኔታ ያንንም ድባብ እየፈጠረ ያለ መድረኮች ናቸው ብዬ ነው የወሰድኩትና አሁን አጠቃላይ ሲዳማ ውስጥ ከነዚህ ከሽማግሌዎች ሶንጎልና ምክር በኋላ እየመጣ ያለው መንፈስ በሌላውም አካባቢ መስፋት አለበት ብዬ ነው ማስበውና
ያዋሳ ከተማን ጨምሮ በዞኑ የተሻለ ሰላም መረጋጋትና አንድነት ተስተውሏል ብሏል ፕሬዝዳንቱ። የሲዳማ ህዝብ ጥያቄ ዘግይቷል በምን ደረጃ ላይ ይገኛል ተብሎ ለተጠየቁትም ጥያቄ ህገ መንግስታዊ ስርዓት ጠብቆ እየተሰራ መሆኑን አቶ ሚሎን ገልጿል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የምትከታተሉት የጋቢና ቪኦኤ ዝግጅታችን ነው። ተከታዩ ቅንብራችን የካንሰር ህክምና ማዕከል ችግርን በተመለከተ የሚዳስስ ዘገባ ነው። ወይዘሮ ነጻነት ሲሳይ የ6 ዓመት ወንድና የ16 ዓመት ሴት ሁለት ልጆቻቸውን ባህር ዳር ጎረቤቶቻቸው ጋር አስቀምጠው አዲስ አበባ ናቸው። ምክንያታቸው ደግሞ የማህፀን ጫፍ ካንሰር ታማሚ ሆነው ለጨረር ህክምና ጥቁር አንበሳ ሆስፒታል ከሚኖሩበት ከተማ ተልከው ነው።
ቀጠሮ ተሰጠኝ። ከአመት ከሁለት ወር በኋላ ይደርስሻል ተብዬ ከአመት ከሁለት ወር በኋላ ነው ቀጠሮ የደረሰኝ። እስከዛን ድረስ እኔ እየተሰቃየሁ ነበር። በጣም ይፈሴ ነበር። ህክምና በሰዋት በየቦታው ባለመኖሩ በጣም ተሰቃየሁ ነው። አመት ከሁለት ወር ማለት በጣም ከባድ በበሽታ ላይ እየተሰቃዩ ምንቱ በጣም ጣውረዱ መከራ ነው። ቄት ትብዬ እንደ ልብ የለም፣ ዶክተር እንደ ልብ የለም። አነስተኞች ናቸው መሰል ዶክተሩ። በጣም መዛውም ተሰቃያቸው በረንዳ ላይ ወድቄ እንዳለ ስንት ነገር አየሁ። ተፋቀንኩ በጣም።
የት ነው በረንዳ ላይ የወደቁት?
ሆስፒታል በረንዳ፣ ጥቁር አንበሳ ሆስፒታል በረንዳ ላይ እዛ ላይ ወድቄ ስንት ነገር አሳልፌ የመጨረሻ ላይ ነው ጨረር የበቃው።
ዝም ብለው ነው በረንዳ ላይ የተኙት የነበረው?
አዎ፣ ምንም ነገር የለኝም። ገንዘቤን ጨርሻለሁ በግል ህክምና። እዛም ደግሞ እንደገና ውጣ ውረዱ መከራ ነው። ሰኞ፣ ማክሰኞ፣ ሮብ ሲሉ የያዝኳትን ሳንቲሜን ጨረስኳት። ገዛ
ምን ያህል
ግንቶችም ህይወታቸው አልፏል። ጥማት አለ በጣም በሽታው ደግሞ ምግብ ካልበላሽ ይጎዳቸዋል። ምግብ አይገኝም። ገንዘብ ደግሞ ከእጄ ስለሌለ የገዛ መብላት አንችልም። ምስግን ነው አጠቃላይ ብዙሀኑ አጠቃላይ ድሀ ነው። ያለ እየተመላለሰ ይታከማል። የሌለው ደግሞ እንደ እኔ እየወደቀ ምር ለመንገድ ያለለት ይተርፋል፣ ያላለለት ደግሞ ይሞታል።
ልጆቹት አሁን የያዘሎት የረዳውት ሰው አለ?
ምንም ምረዳኝ የለም። እግዚአብሔር እሱ ቤት የምንድል እያለ ብር እያዋጡ እየፈቅድ የተወዘው ጎረቤት አስጠብቻቸው ይበጣው ጽዳት ነገር ነበር የምሰራው እና ከመተዛዘር አንጻር አይዞሽ እኛ ዳበ እየገዛን እየሰጠናቸው ነው ብቻ ንጽሽሎች ነው የለምልኛለን።
የት ነበር ጽዳት የሚሰሩት?
ጽዳት መንገድ ለመንገድ የሚነሳ ምናልባት በሚዲያ ቤቶች ከሆነ የየቤት እየተከተል ሲየች ማዳበሪያ ቤቶችን ነው ቆሻሻ እያነሳ የሚነሳ ቆሻሻ አለ። እሱ እንደ ማህበር ተደራጅተ ነው ሰራ ነበረ። እኔ ግን አሁን በበሽታ ምክንያት
ይማራሉ
ይማሩ ነበር። አሁን ግን የሚቋጠርልኝ የለም ምሳ የሚያበላኝ የለም ብሎ አሁን እንግዲህ ተቋርጠዋል። እነሱ ማን ያቆየኛል እኔ ሰዲ ብዙን ትርምደኝ የለም ብሎ አሁን ስምንተኛ ክፍል ነበረ አሁን አቋርጣን ያለ።
ወይዘሮ ነጻነት የልጆቻቸው አባት ትተዋቸው እንደሄዱ ይናገራሉ። በህመም ላይ ችግር፣ በችግር ላይ ደግሞ በጊዜ ህክምና ለማግኘት ተደራርቦ እንዳጎሳቆላቸውም ይገልጻሉ። አሁን የጨረር ህክምና አግኝተዋል፣ ግን በጣም ስር ከሰደደ በኋላ በመሆኑ የመዳን ተስፋቸውን ቀንሶባቸዋል። የልጆቻቸው ነገር ደግሞ አሳስቧቸዋል። ሌላዋ የሶስት ልጆች እናት እንደሆኑ የነገሩኝ ወይዘሮ ባስሬ ፉፋ ህመማቸው ተመሳሳይ ነው።
አሰላ ነው መጣው ያኔ ስለምከሰኝ አሰላ ሆስፒታል እዚህ ጥቁር አንበሳ እዚህ ተባልኩና ተመርምሬ ምችል እዚህ ውጤት መጣና በሁለት ወር ተመለሰልኝ። ከዚያም በኋላ ቀጠሮ ተሰጥቶኝ ከቀጠሮ በኋላ 3 ወር 4 ወር ሲባል በሽታ ስሬ ሳይሰድብኝ እያልኩት ወደ 10 ወር ቁጭ አልኩት። አሰላ እየመጣ እየተመላለስኩት መንገድ ላይ እያደርኩ በረንዳ እያደርኩ እየተሰቃየሁ 10 ሰደብኝ። በአስረኛ ወሬ ብርሽን ተደረግኩ። ብርሽን ተደርጌ ደብቼ አሁን ስመለስ ደግሞ ጨረስ ተባልኩት። አሁን እየወሰድኩኝ ነው ግን እኔ መድኃኒት ማገኘት አልቻልኩም። እንደኔ እስካሁን ድረስ እየፈሰሰ ነው። ምንም ሕክምናም በስራቱ ያገኘት ነገር የለም። በረንዳ ላይ ነው የሚያድረው። በምን ነው የሚበላ? ጥቁረን በሳንም በዚህ ላይ ውሃ መከራ ነው። እዛ የምንታጠፍ የለ አልጋ መከራ ነው። በረንዳ ላይ ነው የምናድረው። ትራንስፖርት ደግሞ የለንም። ከዛ እየመጣ ምን እያልኩት እየተሰቃየ በቃ ተሰቃይቼ እኮ ነው ይህን አልባሱ ያገኘ ዘመድ የለኝ ምን የለኝ እኔ ገንዘብ የለኝ እየተሰቃየ ነው ያለው። እስካሁን ድረስ ሆስፒታል ስንመጣ በቂ ሕክምና አናገኝ ዶክተር የለም እየተባለ ከሀገራችንን ስንመጣ አንዴ መብራት ጠፍቷል ሲባል አንዴ ማሽን አንድ ነው ሲባል እየተሰቃየ ነው። አሁን በ12 በቀደም መብራት ላይ ላይ ተበላሽቶ ነበር። አንድ 10 ደቂቃ መብራትና ማሽን ጠፍቶ ተኝቼ ነበር እዛ ጨለማ ውስጥ ሳልሞት። ማሽን የለም በቂ አክሞች የለም ዶክተር ወደ እኛ ሀገርም ይሆን በየዞናችን በየሀገራችን የለም። መንግስት ትኩረት አድርጎ በየአለበት ቦታ ይሄ ማሽንም ቢተከልብን መድኃኒት ራሱ ክኒን በክኒን አቅም አናገኝም። ስንደቀ ሆስፒታል ነው የተባለበት ቦታ አናገኝም። እኛ ማገኘት አልተቻለም። ምንም አንድ ነገር የለንም እኮ። ስለዚህ እኛ በጣም ተቸግረናል። በሽታ የሚቻል የሰው አፍ የሚቻል ኑሮ የሚቻል ስንመጣ ደግሞ ስቃይ እያገላመጡን በ6 ወር እየተቀጠረ በ10 ወር እየተቀጠረ ይባ በሀቅሙ ስንሰቃይ ይሄ ደም ማለት ግም ነው። ግም ጋር እኮ ነው የምንኖረው ማለት ነው። ግን እሱን አናገኝ ውሃ ትልቆ ነው በአቅሙ ሌላ ይቅርና በዚህ ላይ መኝታ አናገኝም። በረንዳ ላይ ነው የምናድረው። ከሀገራችን ስንመጣ ደግሞ እየለመን እኮ ነው ትራንስፖርት መኪና ራሱ በሽተኛ ነን ካል አይጭንንም። እኛ በሽታ ጭነን አንዴት በሽተኞች እያል በለመና ገንዘብ ለምነን እነሱ ራሱ ተሳፍሮ አሳፍሮ ወደዚህ ያመጡናል።
ማን ነው ልጆችዎትን የሚጠብቅሎት እዛ?
የኔ ናት የኔ ታናሽ ታለች። እሷን ለምን እሷ ጋር ትቻት መጣሁ።
ባለቤቶት የሉ?
ባለም የለኝም መሬትም የለኝም ምንም የለኝም። እኔ እዚህ ሀገር ብቻ ነው አለኝ። እንጀራ እየጋገር ጠላ እየጠመኩ በጉልበቴ ነው የምኖረው። እኔ ተርችሬ ነው ተርቻሪ ነው ለማኝ ነው። ከዚያ ላይ የጌታ ምነት ልጆችን በሚየሜዳ አረግቼ የመጣሁ።
የካንሰር ስፔሻሊስቱ ዶክተር ወንድማገኝ ጥግነህ በጥቁር አንበሳ ሆስፒታል ረዳት ፕሮፌሰር ናቸው። የሁለቱን እናቶች ችግር እንደሚረዱ ይናገራሉ። ህክምናውን ከመስጠት በተጨማሪ በየቀኑ የሚሰሙት ማህበራዊ ችግሮች የህክምና ባለሙያዎችን ጭምር ከፍተኛ ጭንቀትና ጉዳት ውስጥ እንደሚከታቸውም ይገልጻሉ።
የህክምና ባለሙያዎች ይገባ ብለው በጣም ትራውማታይዝ ሜንታሊ በጣም ከሚገባ በላይ ማከም ብቻ አይደለም እንደተባለው የበሽተኞቹን ራሱ አንድ ትልቁ ነገር በሽተኛ መሆኑ ጎጂ መሆኑን ራሱ ማያውቁ ህብረተሰቦች አሉ። ግንዛቤያችን ከሚገባ በላይ አነስተኛ ነው። እዛ ላይ እንደገና በሽተኛው ወረፋው ደርሶት እንኳን ወይም ደግሞ ለምርመራ መጥቶ እንኳን የሚቆይበት ቦታ እንኳን የለውም። በሽተኛው ይጠብቅበት ማለት ነው። ህክምናው የጨረሰ ህክምና አብዛኛው ጊዜ በተመላላሽ ህክምና ነው የምንሰጣቸው። ያንን ሁሉ ለመከታተል የተወሰኑ ድርጅቶች አሉ፣ የግለሰብ ድርጅቶች ሀገር በቀል የሆነ ትኖች አንድ ሁለተኛ፣ ሌላ ደግሞ የካንሰር ማህበር በሽተኞች ቪክቲሞቹ አሶሴሽን አለ። የተወሰኑ ድሀ ነው ሌላ ምንት የላቸው የሚጠራርቅት ወስዶ ያሳድረው አብልተው አጥጥሰው ያመጣቸዋል፣ ለጨረሰ ህክምና ቀርባሉ። ግን ያ በቂ አይደለም። ከሚቀጥለው ለበሽተኛ ለምርመራ ለህክምና ይንገላታል። የእኛ ሪስፖንሲቢሊቲ አከም ነው። ያንን ነገር ለማድረግ ግን በጣም ከባድ ነገር ነው፣ ትልቅ ፈተና ነው። ህክምና ባለሙያዎችም ከሚገባ በላይ ትራውማታይዝድ ናቸው። ሜንታሊ ከሚገባ በላይ
በጭንቀት ውስጥ ነው ተወጥረው የሚሰሩት።
የጨረሩ ብቻ ሳይሆን እንደገና ተጨማሪ የኬሞቴራፒ የሚባል በደም ስር የምንሰጠው የካንሰር መድኃኒቶች አሉ። እነሱም ኮንቲኒቲ የላቸውም። አንዳንድ ይኖራሉ፣ አንዳንድ አይኖሩም። የለም ብሎ ለማለት በጣም ከባድ ነው። በመንግስት ቤት የሌሉ በፕራይቬቶች ኖሩና ግን ገንዘቡ ያው ኬሞቴራፒ ውጭ ማንኛው ሀገር እንደሚታወቀው በጣም ኤክስፔንሲቭ ነው። በጣም ከሚገባ በላይ ያን ቶለሬት ማግኘት መግዛት ስለማይችሉ መድኃኒቱን ሳይወስዱ ሳያቋርጠው ጥለው የሚሄዱ በጣም በርካታዎች ናቸው።
በጥቁር አንበሳ ሆስፒታል የሚገኘው የካንሰር ሕክምና ማዕከል ብቸኛው እንደሆነ ዶክተር ወንድማገኝ ይናገራሉ። የጨረር ሕክምናው የሚሰጠው በዚህ ማዕከል ብቻ ነው። ረጅም ጊዜ ተራ በሚጠበቅበት ወቅትም የበሽታው ደረጃ ከፍ የሚልበት መንገድ ሰፊ ነው ብለዋል።
አሁን በሽተኛው አርሊ መጥቶ ምክንያቱም መጠበቅ ስላለበት ከአንዱ ደረጃ ወደ ሁለተኛ ደረጃ ወደ ሶስተኛ ደረጃ የማደግ ነገር አለ። ሲጠብቁም የሚሞቱ በሽተኞች በጣም በርካቶች ናቸው። ግን እኛ ባለው ሪሶርስ መከዝ ብቻ ነው። በኦንሊ ሴንተር ነው ሁለት መሳሪያዎች ነው ያሉት። ኮባልት የሚባለው የጨረማ ምንጭ መሳሪያዎች ነው የምንጠቀመው። ከነዛ ውስጥ አብዛኛው ጊዜ አንዱ ብቻ ነው የሚሰራው። ለዛ ነው ከሚገባ በላይ ረጅም ወረፋና እንግልት ነገር የሚደርሰው። ይህንንም ያው መንግስት በተቻለው መጠን ሪፒትድሊ ኦልሞስት 10 ዓመት 12 ዓመት ይሆናል የሆነ ኤክስፓንሽን ፕሮግራም አለው። 5 ሴንተሮች በኢትዮጵያ ውስጥ ሳፋል ተብሎ ከተጀመረ ቆይቷል። እስካሁን ድረስ ኮንስትራክሽን ላይ ናቸው እንጂ ሌላ ቦታ የተጀመረ ሕክምና ነገር የለም።
ዶክተር ወንድማገኝ የተለያዩ ጥናቶችን ጠቅሰው እንደሚናገሩት በአሁኑ ሰዓት የማህፀን ጫፍና የጡት ካንሰር ታካሚዎች ቁጥር እየጨመረ ነው። ቢያንስ የተጀመሩት ዩኒቨርሲቲዎች ሕክምና ማዕከላት ቢጠናቀቁ ችግሩን መቀነስ ይቻላል ይላሉ። በተጨማሪም ያለውን ከፍተኛ የባለሙያ እጥረት ማሳደግ አብሮ ሊታይ የሚገባ ጉዳይ እንደሆነም ይናገራሉ። የጤና ጥበቃ ሚኒስቴር ሚኒስትሩ ዶክተር አሚር አማን የካንሰር ሕክምና ማስፋፊያ ማዕከላቱ ግንባታ ለ12 ዓመታት ዘገየ መባሉን ባይቀበሉም ለ5 ዓመት መሆኑን ግን ያረጋግጣሉ።
ጥቁር አንበሳ ማስፋፊያ ጨምሮ 5 ቦታዎች ላይ አይደር፣ መቀሌ ላይ፣ ጎንደር፣ ጅማ፣ ሐዋሳ እና ሐረር እነዚህ ላይ 5 ተጨማሪና የጥቁር አንበሳ ማስፋፊያ ከጀመር ወደ 4 ዓመት ነው። ጤና ጥበቃ ሚኒስቴር 18 ወስዶ ዩኒቨርሲቲ እነዚህ ደግሞ የተከፈቷቸው የዩኒቨርሲቲ ሆስፒታሎች ስለሆኑ ከዩኒቨርሲቲ ሆስፒታሎች ጋር ተነጋግረን ግንባታውን የዩኒቨርሲቲ ሆስፒታሎች እንዲሰሩ ማሽኑ በጣም ኤክስፔንሲቭ ማሽን ነው። 2-3 ሚሊዮን ዶላር የሚሸጥ ማሽን ነው። አስመጠም አስገጠም እና ሌሎች የተያያዙ ነገሮችን ደግሞ ጤና ጥበቃ ሚኒስቴር እንዲሰራ ተነጋግረን ግንባታው ነው። 6 ማሽኖች 3 ማሽኖች ሀገር ውስጥ ገብተዋል። 3ቱን መግባት እየቻሉ ህንፃው ስላላለቀ ነው እንዲቆዩ ያደረግናቸው። በአሁኑ ሰዓት እንግዲህ ግንባታ እንደሚመለከት የመቀሌ ላይ ያለው የአይደር ሆስፒታል እየተሰራ ያለው 60% ፊዚካል አፈጻጸም ላይ ነው ያለው። በሶስት ወር ውስጥ ያልቃል ተብሎ ነው እንግዲህ አሁን ከፕሮጀክሽን የተሰጠን ከዩኒቨርሲቲ። የጎንደሩ 95% ተጠናቋል። 1 ወር ነው የተሰጠን። የጅማው 100% ተጠናቆ አንዳንድ የኢንስታሌሽን እና የመሳሰሉ ስራዎች ነው የሚቀሩት፣ እሱ እየተሰራ ነው። የሐዋሳው 95% ተጠናቋል፣ እሱም በአንድ ወር ውስጥ ነው። የጥቁር አንበሳው ልክ እንደጅማው መስፋፊያው 100% ተጠናቆ የኢንስታሌሽን ነው እየጠበቀ ያለው። የሐረርም ተመሳሳይ። ስለዚህ በሐረር በጥቁር አንበሳና በጅማ ያለውን ማሽኑን ተከላ እየጀመርን ነው። ከማሽኑ ተከላ በኋላ የኮሚሽን ስራ የመሳሰሉትን ጊዜ ቶሎ ወደ ስራ ይገባለን እናስባለን። የሐዋሳውና የጎንደሩ 1 ወር፣ የአይደር ደግሞ 3 ወር ነው ግንባታውን እየጠበቅን ያለ። ስለዚህ ግንባታው በጣም ዘግቷል። የማሽን ጊዜ በእኛ የተፈጸመው በፍጥነት ተጠናቆ ለማገር ስጠይቷል። ማሽኑ የሶስቱ ተከል እንዳልኩት ወደኋላ ቀርቶ እንዲገባ እያደረግን ነው።
ዶክተር አሚር እንደሚሉት በሚኒስቴር መስሪያ ቤቱ በኩል ማሽኖቹ ተገዝተው ግንባታዎቹን በመጠባበቅ ላይ ናቸው። የሶስቱ ከ1-3 ወራት ባለ ጊዜም ይጠናቀቃል ብለዋል። የካንሰር ታማሚዎቹ ወይዘሮ ነጻነትና ወይዘሮ ባትሪ በበኩላቸው እነርሱ ያሳለፉትን ስቃይ ሌሎች ታማሚዎች እንዳያሳልፉ ተማጽነዋል። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን። ወደ ተከታዩ ቅንብራችን እንለፍ። የኢህአዴግ ወጣቶች ሊግ ሰሞኑን በአዋሳ ከተማ ያካሄደውን 4ኛ ጉባኤውን ከትላንት በስቲያ አጠናቋል። በምን ሁኔታ አበቃ? አዳዲስ አመራሮችን በመምረጥ ጭምር የተፈጸመው ጉባኤ ያሳለፋቸው ውሳኔዎችስ ምን ይኖሩ ይሆን? ምክትል ሊቀመንበሩን አቶ አክሊሉ ታደሰን ሰለሞን ክፍሌ አነጋግሯቸዋል።
አቶ አክሊሉ ታደሰ፣ የኢህአዴግ ወጣቶች ሊግ ሰሞኑን በሐዋሳ ያካሄደውን 4ኛ ድርጅታዊ ጉባኤ ትናንት አጠናቋል። በምን ሁኔታ በቃ? በጉባኤው ፍጻሜ ሲያሳለፈው ውሳኔ ይኖር ይሆን?
በባለፉት 3-4 ቀናት አካባቢ ሲደረግ የነበረው የኢህአዴግ ወጣቶች ሊግ ትናንት ማምሻውን አጠናቀናል። የኢህአዴግ ወጣቶች ሊግ በአዋሳ ከመካሄዱ በፊት ሁሉም የእህት ወጣቶች ሊግ ማለትም የኦህዴድ፣ የብአዴን፣ የህወሀትና የደኢህዴን ወጣቶች ሊግ የየራሳቸውን ጉባኤ ያጠናቀው ነው ወደ ጋራ የግንባራቸው ጉባኤ የመጡት። በዚህ መሰረት በርካታ በብዙ ጉዳዮች ላይ ውይይት የተደረገበት መድረክ ነው የነበረው። ከዚህ ቀደም ከነበረን ጉባኤዎች በጣም በተለየ መንገድ ኢሹዎች ላይ መነጋገር የቻለ ጉባኤ ሆኖ ነው የተጠናቀቀው።
ከውሳኔዎቹ ጥቂቶቹን ሊገልጹልኝ ይችላሉ?
ዋና ዋናዎቹን ለመጥቀስ ያክል በመጀመሪያ ደረጃ በኢትዮጵያ ውስጥ አሁን መንግስትን የሚመራው ድርጅት የሁሉንም ህብረተሰቦች ተጠቃሚነት ለማረጋገጥ የኢኮኖሚ ተጠቃሚነት ለማረጋገጥ የተለያዩ ስራዎች እየተሰራ ነው። ከዚህ መካከል አንዱ የወጣት የህብረተሰብ ክፍል ነው። በመሆኑም የሀገራችን ወጣቶች የኢኮኖሚክ ኢምፓወርመንት ጉዳይ በኢኮኖሚ ተጠቃሚ ለማድረግ የሚሰሩ ስራዎችን በዝርዝር ገምግመዋል። በዚህ ላይ ከተወያየ በኋላ የኢኮኖሚ ተጠቃሚነት ስራዎች በተለያየ መንገድ ያሉ ጅምር ስራዎች መልካም እንደሆኑ ተወስዶ፣ ግን በርካታ ቀሪ ጉዳዮች እንዳሉ በየክልሉ በብዙ ሺዎች የሚቆጠሩ ወጣቶች በመቶ ሺዎች የሚቆጠሩ በአንዳንድ መንገድ ያሉ ስራ አጥ ወጣቶች እንዳሉ፣ በስራ ወጣቶችን ወደ ስራ ለማስገባት በተቀረጹ ፓኬጆችም ወደ ስራ የገቡ ወጣቶች አንደኛ ወደ ስራ ከገቡ በኋላ የውጤታማነት ችግር እንደሚገጥማቸው፣ ካመረቱም በኋላ በተለያዩ መስኮች ተሰማርተው የተለያዩ ምርቶችን ካመረቱም በኋላ ገበያ የማግኘት ችግር እንደሚገጥማቸው፣ በመንግስት በኩል የሚደረገው የብድር አቅርቦትን ጨምሮ ከመሸጫ ከማምረቻ ቦታዎች ጋር በተያያዘ በፓኬጅ ውስጥ የተቀመጡ የመንግስት ድጋፍ በተገቢ ከመቅረብ አንጻር ውስንነቶች፣ ጉድለቶች እንዳሉ፣ ስለዚህ እነኚህ ጉዳዮች መስተካከል በሚኖርባቸው ዙሪያዎች ላይ ውሳኔዎች አሳልፈዋል።
አቶ አክሊሉ፣ በተለይ ወቅታዊ የሀገር ውስጥ ችግሮችን ለመፍታት የተያዘውን ጥረት ሊጉ እንዴት ነው የሚያየው? የእናንተስ አስተዋጽኦ ምን ይሆናል?
አሁን በሀገራችን ውስጥ ያው እንደሚታወቀው ሀገራችን በሪፎርም ውስጥ ነው የምትገኘው። መሪው ድርጅታችን በባለፉት 3 አስርት አመታት አካባቢ በሚጠጉ ግዛቶች ውስጥ ብዙ የሰራቸው ጥሩ ስራዎች አሉ። በዛው ልክ ደግሞ ጉድለቶችም ጭምር አሉ። ስለዚህ እነኚህን ጉድለቶች ለማስተካከል ጥረት እየተደረገ ነው። አሁን በሀገራችን ውስጥ አሉ የምንላቸው ችግሮች ማለት እነኚህ ጉድለቶች ማለት ነው። የፍትሃዊ ሀብት ክፍፍል፣ ፍትሃዊ ሀብት ስርጭት፣ የዴሞክራሲ አያያዝ፣ የሰብአዊ መብት ጥሰቶች እነኚህ ችግሮች ናቸው። እነኚህ ደግሞ አሁን በለውጥ ውስጥ አንዱ ቁልፍ አጀንዳ ተኮኖ እየተከደበል ዜጎች በሁሉም አካባቢ የራስነት ስሜት፣ የዜግነት ስሜት ተሰምቷቸው የመኖር እነኚህ ችግሮች ናቸው። የመልካም አስተዳደር ችግሮች፣ ቢሮክራሲው አካባቢ ያለ የማስፈጸም የተገልጋዩ ህብረተሰብ የማርካት ችግሮች ናቸው። ስለዚህ ሪፎርሙ አሁን የተጀመረው በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የተጀመሩ ስራዎች እነኚህን ችግሮች ለመፍታት ነው የተጀመረው። ስለዚህ እኛ ወጣቶች ትልቅ ሚና አለን ብለናል። ለውጡም እንዲመጣ ብዙ አስተዋጽኦ ማድረግ ተችሏል። አሁንም ለውጡ በሁለት እግሩ ሊቆም የሚችለው በሀገር ውስጥ ያሉ እነኚህ ችግሮች ሲቀረፉ ነው። ስለዚህ እነኚህን ችግሮች ለመቅረፍ ደግሞ ወጣቶች ግንባር ቀደም መሆን አለባቸው። የተንሳፈፈ መንግስት ብቻውን ምንም ሊያደርግ አይችልም። ከህብረተሰብ ጋር ተባብሮ ነው የሚሰራቸውን ስራዎች ሊሰራ የሚችለው። በየአካባቢው ደግሞ ወጣቶች ትልቅ ኃይል ናቸው። ምን ብለን ነው የተወያየነው? ሶል የክቡር ጠቅላይ ሚኒስትራችን በተለያየ መንገድ እንደምታስተዋውሰው ወጣትነት እሳት ነው ብለዋል። ስለዚህ ወጣትነት እሳት ነው ብለን ካልን ዘረኝነትን የማይበል እሳትነት ካለ ዋጋ የለውም። ስራ አጥነትን መቅረፍ የሚችል፣ ድህነትን መብላት የሚችል እሳትነት፣ ሌሎች መልካም አስተዳደር ችግሮችን መቅረፍ የሚችል እንዲሁም በሰብአዊ መብት አያያዝና በተለያዩ ጉዳዮች የተጀመሩ ስራዎችን መደገፍ ካልቻለ የኛ ሳትነት ዋጋ የለውም።
አቶ አክሊሉ ታደሰ፣ የኢህአዴግ ወጣቶች ሊግ ምክትል ሊቀመንበር፣ ለትብብሮ በጣም አመሰግናለሁ።
እኔም አመሰግናለሁ።
አድማጮች፣ እንግዲህ የዛሬው ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ዝግጅታችንን ያቀናበረልን ሞክቢል ያቢሮ ነበረ። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት፣ ደህና ደሩ።
Inshallah, inshallah, you. Inshallah, 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 oh, Inshallah, oh, Inshallah, oh, Inshallah.
Kun Radio Sagale Americati.